የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ
በቀጥታ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ምሽት የጋቢና ቪኦኤ ዝግጅታችንን ጀመር።
የኢትዮጵያ ዋነኛ የደህንነት ስጋት ምንድነው?
ትልቁ ስጋት በየአካባቢው ላሉ ግጭቶችን መነሻ የሆነው የብሔር ፖለቲካ ነው።
የጠቅላይ ሚኒስትር አብይ አህመድ ብሔራዊ የደህንነት አማካሪ ሚኒስትር ተመስገን ጥሩነህ ናቸው። ዝርዝሩን እንመለስበታለን።
ኒፕሲ ሃስል ወይም ኤርሚያስ አስክዶም ከሙዚቃ ሙያው በላይ ተግባሩ በህይወታቸው ላይ ከፍተኛ ተጽዕኖ እንዳሳደረባቸው ዋሽንግተን ዲሲ ውስጥ በተዘጋጀው የሻማ ማብራት ስነ ስርዓት ላይ የታደሙ ወጣቶች ተናገሩ። አስተያየታቸውን ይዘን እንመለሳለን።
ሌሎች ለምሽቱ ያዘጋጅናቸው ቅንብሮችም አሉን። ፕሮግራሙን በመምራት ሀብታሙ ስዩምና ጽዮን ግርማ አብረናችሁ ይቆያል።
ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና ሀብታሙ ስዩም
አብረን ከአድማስ ተሻገር እንላችኋለን።
ጋቢና ቪኦኤ let's cross boundaries together.
የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችንን ነው። ወደ ቀደመው ዘገባችን እንለፍ።
በአሁኑ ወቅት ዋነኛው የኢትዮጵያ የደህንነት ስጋት የብሔር ፖለቲካ መሆኑን የኢትዮጵያ መንግስት አስታወቀ። የጠቅላይ ሚኒስትር አብይ አህመድ ብሔራዊ የደህንነት አማካሪ ሚኒስትር ተመስገን ጥሩነህ እንዳሉት ሁኔታው ሰፊ ርብርብና ፖለቲካዊ መፍትሄ የሚጠይቅ ነው። የብሔራዊ ደህንነት አማካሪው ለጠቅላይ ሚኒስትር ጽፈት ቤት የሰጡትን መግለጫ የተከታተለው እስክንድር ፍሬው ተከታዩን ዘገባ አልኳል።
በጠቅላይ ሚኒስትር ጽፈት ቤት የፕሬስ ክፍል አመቻችነት በሰጡት በዚሁ መግለጫ ከጋዜጠኞች ለተነሱ ጥያቄዎችም ላይ ሰጥተዋል። ከለውጡ በፊት አልሸባብ፣ ሻቢያ፣ ኦነግ፣ ኦብነግና ግንቦት ሰባት የጸጥታ ስጋት መሆናቸው ሲነገርባት በቆየች ሀገር ዛሬ ሁኔታው ተቀይሯል። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላ ካልሸባብ በስተቀር ከሁሉም ጋር ሰላም ተፈጥሯል። እና በአሁኑ ሰዓት የኢትዮጵያ ዋነኛ የደህንነት ስጋት ምንድነው? ከአሜሪካ ድምጽ ለቀረበው ለዚህ ጥያቄ ምላሽ የሰጡት የጠቅላይ ሚኒስትሩ የብሔራዊ ደህንነት አማካሪ ሚኒስትር ተመስገን ጥሩነህ ተከታዩን ነው የተናገሩት።
ሁላችንም እንደምናውቀው ትልቁ ስጋት በየአካባቢው ላሉ ግጭቶች መነሻ የሆነው የብሔር ፖለቲካ ነው። እዚህ አካባቢ ሰፊ ርብርብ ካላደረግ ፖለቲካዊ መፍትሄዎች ካልመጡ ህብረተሰቡ ስለሱ ተግባብቶ በየአካባቢው የሚኖርበት ስርዓት ካልተፈጠረ እያንዳንዱ ዜጋ ሁሉንም ዜጋ እንደራሱ በአቃፊ ሆኖ የሚኖርበት ስርዓት ካልተፈጠረ አብዛኛው በብሔር ፖለቲካ አመራሩም የተወሰነ ባቆረፈ ቁጥር ወደ ብሔር ፖለቲካ በመውሰድ እና እዚያ ውስጥ በመደበቅ የራሱን ዓላማ ለማራመድ ህዝብ ከህዝብ የማጋጨት የማፈናቀል ሁኔታዎች አብዛኛው መሰረታቸው ከዚህ ጋር የተያዘ ነው። ስለዚህ ዋናው የብሔር ፖለቲካ ነው። እንግዲህ ይህን የብሔር ፖለቲካ እንዴት አድርገን መቅረፍ እንችላለን የሚለው የሁሉም አካላት የቤት ስራ መሆን አለበት ነው።
ችግሩ ቀላል አለመሆኑን ያስታወሱት የደህንነት አማካሪው መፍትሄው የሁሉንም ርብርብ እንደሚጠይቅም አስታውሰዋል።
እያንዳንዱ ሰው ከዚህ በፊት ታይቶ በማይታወቅ ሁኔታ የግለሰብ ግጭቶች ራሱ በጣም ባጠረ ሁኔታ ሰፊ የብሔር ሽፋንና መሰረት ሲይዙ ይስተዋላሉ። ሶስቱ አካባቢ የሃይማኖት አባቶችም የአገር ሽማግሌዎችም ፖለቲከኞችም የመንግስት አካላትም የጸጥታ ኃይልም እሱ አካባቢ ተረባርቦ መስራት አለበት። ትልቁ የሰላሙ ባለቤት ቅድም እንዳልኩት ህዝቡ ስለሆነ ከዚህ የብሔር ፖለቲካ ወጥተን እያንዳንዱ ሰው በሀገሩ ሰርቶ ተከብሮ የሚኖርበትን ስርዓት መፍጠር አለብን። ከዚህ በፊት የነበረንን ወንድማማችነት ባህላችንን በሚገባ አጠናክረን መቀጠል ላይ መፍትሄ መስጠት አለብን። ለዚያም ነው የሰላም ሚኒስትር ተቋቁሟል። በርካታ ስራዎችን እየሰራ ነው። እሱ አካባቢ ያለውን ነገር መፍታት አለብን ነው ትልቁ ስጋታችን። ከውስጥም ከውጭም ለውጭ ኃይሎችም መሳሪያ ሊሆን የሚችል ለውስጣችን ደግሞ እርስ በርስ የሚያጋጨን ትልቁ የብሔር ፖለቲካ ስለሆነ እሱ አካባቢ ልዩነታችን የምናጠብበትን ሁኔታ በስፋት መስራት ያስፈልጋል ነው።
የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ኃላፊ አቶ ንጉሱ ጥላሁን በበኩላቸው ችግሩ ለአመታት የተከማቸ መሆኑን አብራርተዋል።
ወደ ብሔር ግጭት ማንነትን መሰረት ወዳደረጉ ጥቃቶች፣ መፈናቀሎች የመጣ ነው። በአንድ ጀንበር አይደለም፣ በአንድ አመት አይደለም። በረጅም ጊዜ የሄድንበት መንገድ ስህተት በመሆኑ ከተለዩትም ችግሮች አምስት ቁልፍ ችግሮች ለውጡን የጠየቁ ችግሮች አንደኛው በብሔራዊ ማንነት ላይ አተኩረን በመስራት በኢትዮጵያዊ አንድነት ላይ የሰራነው ስራ የላላና የሳሳለ መሆኑን ተብሎ ተገምግሟል። ይሄ የአንድ አመት ስራ አይደለም፣ የረጅም አመታት የሁለት አስርት አመታት ወደ ሶስት አስርት አመታት የሚጠጋ ስራችን እንከንና ጉድፍ ነው። ይሄንን የምናስወግደው ደግሞ በአንድ አመት የለውጥ ሂደት አይደለም። ከዚህ አስተሳሰብ ለመውጣት ከዚህ ችግር ለመውጣት ሰፊ ስራ ይጠይቀናል፣ ረዘም ያለ ጊዜ ይጠይቀናል። ይሄን ችግር ጊዜውን እናሳጥረው ጥላቻን ቂምን በቀልን የሚያስወግድ አስተምህሮና መግባባት በሰራንበት ልክ ነው። ትውልዱ ከራሱ ብሔር ከራሱ ቋንቋ ከራሱ አካባቢ አልፎ ሌላው ወንድሙን እና አካባቢውን የሚያከብርና የሚያፈቅር ተቻችሎና ተከባብሮ እንዲኖር የሚሆን አድርገን ባስተማርንበት ልክ ይቻቻላል፣ ይዋደዳል፣ ይፋቀራል። በባለፉት ጊዜያት በኢትዮጵያን በገነባንበት ጊዜ የነበሩ የታሪክ ጠባሳዎች ቢኖሩ እንኳን እነሱ ለትምህርት አንድነታችንና አብሮነታችንን ለማጠንከር መነሻ የሆኑ እንደው እንጂ ጥላቻን ቀስቅሰው ግጭትን የሚወልዱ መሆን እንደሌለባቸው ትውልዱ ላይ ስንሰራ ነው። ይሄ ስራ ደግሞ የሁሉም ዜጋ ርብርብ ይጠይቃል።
የጸጥታና የደህንነት ተቋማት ከለውጡ በፊት የነበሩበት ሁኔታና አሁን እየተወሰዱ ያሉ የማሻሻያ እርምጃዎችም በዚህ ጋዜጣዊ መግለጫ ተዳሰዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እንለፍ። የኢትዮጵያ አየር መንገድና የኢንዶኔዥያው የላይን አየር መንገድ ንብረት የሆኑ ቦይንግ አውሮፕላኖች በጥቂት ጊዜያት አፍታ ተከስክሰው ከ300 በላይ ህይወት ቀጥፈዋል። ይህን ተከትሎ አምራች ድርጅቱ ጫናና ወቀሳ በርትቶበትም ሰንብቷል። የድርጅቱ ኃላፊ ይቅርታን ጠይቀዋል። ሀብታሙ ስዩም የይቅርታውን ይዘትና ይቅርታው በካሳ አጠያየቅ ሙግት ውስጥ ሊፈጥረው የሚችለውን ውጤት ከዓለም አቀፍ ሕግ ባለሙያ አተያይ ጋር ያሰማናል።
ከ150 በላይ ሰዎችን ሕይወት የቀጠፈውን የቦይንግ 737 ማክስ አደጋ መንስኤን የመረመረው ቡድን የመጀመሪያ ደረጃ ግኝቱን ይፋ ካደረገ በጥቂት ሰዓታት ውስጥ የአውሮፕላኑ አምራች ድርጅት ቦይንግ ስራ አስኪያጅ ይፋዊ ይቅርታ ጠይቀዋል።
ሁላችንም የዚህ ድርጅት ባልደረቦች የኒስ ስህተቶች ትልቅ ክብደት ይሰማናል። እንደወጡ የቀሩ ተሳፋሪዎች ቤተሰቦችና ጓደኞችን የልብ ስብራትም ተረድተናል። በሁለቱም አደጋዎች ወቅት ምን እንደተፈጠረ የሚናገረው ሙሉ ዝርዝር በመንግስት ባለስልጣናት በኩል ለወደፊት ይገለጻል። ሆኖም የኢትዮጵያ አየር መንገድ በረራ ቁጥር 302 አደጋ የመጀመሪያ ደረጃ ሪፖርት በሁለቱም በረራዎች የበረራ ሂደት ማሳለጫ ስርዓት ኤምካስ በተሳሳተ አቅጣጫ በርቶ እንደነበር ተረድተናል።
አምራቹ የሰራው የበረራ ቁጥጥር ስርዓት ቀደም ብሎ በኢንዶኔዥያው ላይን አየር መንገድ ላይ የደረሰውን አደጋ ጨምሮ ለአደጋው አስተዋጽኦ እንዳደረገ ስራ አስኪያጁ ዴኒስ ሙለንበርግ በድርጅቱ ድረገጽ ላይ በተለቀቀ መልእክት አምነዋል። የመጀመሪያ ደረጃ የምርመራ ግኝቱ እንዲሁም የቦይንግ ድርጅት የይቅርታና ሐዘን መልእክት ከተሰማ በኋላ ከሚዘዋወሩ ጥያቄዎች አንዱ በአደጋው ቤተሰቦቻቸውን ያጡ ወገኖች የካሳ ጥያቄ በምን መልኩ ይስተናግዳል የሚል ነው። የትራንስፖርት ሚኒስትር ዳግማዊት ሞገስ በትናንትናው ዕለት ጉዳዩ የጠቅላይ አቃቢ ሕግ ድርሻ እንደሆነ ጠቆም አድርገው አልፈዋል። የዓለም አቀፍ ግብይትና በይነ ሀገራት ሕግ ምሁር የሆኑትን ከአንድ በላይ የሆኑ ሀገራትን በሚመለከቱ የፍርድ ቤት ሙግቶች ላይ ተሳታፊ የሆኑት ጠበቃ ገብረ አምላክ ገብረ ጊዮርጊስ ግን ጠቅላይ አቃቢ ሕግ በራስ ተነሳሽነት በጉዳዩ ላይ ለመሳተፍ ካልፈቀደ በቀር ጉዳዩ በግልና በቡድን በሚቀርቡ የካሳ አቤቱታዎች የሚከፈት እንደሆነ ይናገራሉ።
የኢትዮጵያ አየር መንገድ ፓብሊክ ኢንተርፕራይዝ ነው። የኢትዮጵያ የመንግስት የልማት ድርጅት ነው። የመንግስት የልማት ድርጅቶች ኢንተረስት በተመለከተ ደግሞ የጠቅላይ አቃቤ ሕግ ኃላፊነት አለበት። የሕግ ክርክሮችን አድቫይዝ የማድረግ የመምራት ወክሎ የመከራከርም ጭምር ተከላካይ አቃቤ ህግ በህግ የተሰጠው ኃላፊነት አለ። ስለዚህ ያንን ሊሆን ይችላል ሪፈር ያደርጉ ያሉት ኢትዮጵያ አየር መንገድ ራሱ ተጎጂም ስለሆነ አንዳንድ ከሳሾች ደግሞ በቀጥታ ኢትዮጵያ አየር መንገድንም ጨምሮ ስለሚከሱና እሱን ዲፌንድ አድርጎ ጉዳዩን ወደ ቦይንግ መውሰድና እሱም ደግሞ አውሮፕላኑ በደረሰበት ጉዳት አውሮፕላኑ ላይ በደረሰው ጉዳት ለአውሮፕላኑ ካሳ ለደረሰበት እንደ መስሪያ ቤት ደግሞ ለደረሰበት ዲስትረስ ለመሳፈሉት ለሚጠይቀው ካሳ ጠቅላይ አቃቤ ህግ ያው ኃላፊነት አለበት፣ ቀጥተኛ የሆነ ኃላፊነት አለበት ማለት ነው። የግለሰቦችን በተመለከተ ግን ይሄ አንዳንድ ጊዜ በህጋችን አቃቤ ህግ በሀገራችን ውስጥ በፍትሐብሔር ጉዳዮች ተጎጂዎችን አቅም የሌለውን ሰው ወዘተ የማገዝ የህግ ኃላፊነት አለበት። ከዛ አኳያ ምናልባት በማስተባበር በመፋሰሉት በደጋፊነት በበጎ ፈቃደኝነት እንደዚህ የተጎዱትን ዜጎች ቤተሰቦቻቸውን አሰባስበው መብታችሁ ይሄ ነው ብሎ አሳውቆ ወደ የመምራት ኃላፊነት ሊኖር ሊወስድ ይችላል ራሱ በፈቃደኝነት። ከዚህ አልፎ በህግ ግን የመወከል ግዴታ የህግ ግዴታ ግን የለበትም።
ጉዳዩ አደጋው የደረሰባትና የአውሮፕላኑ ባለንብረት የሆነችው ኢትዮጵያን ተሳፋሪዎቹ የመጡባቸው ከ30 በላይ የሆኑ ሀገራትን በአንድም ሆነ በሌላ የሚነካ መሆኑን ጠበቃ ገብረ አምላክ ነግረውናል። ይሄ ከሆነ ዘንድ ይህን ጉዳይ የሚያየው ፍርድ ቤት የትኛው ነው ብለን ጠይቀናል።
ለጉዳዩ በጣም ቅርበት ያላቸው ሀገሮች ሁለት ናቸው። አንዷ ኢትዮጵያ ነች። ምክንያቱም አደጋው ኢትዮጵያ ላይ ስለደረሰ ማስረጃ ከማሰባሰብ ከመሳሰሉት ለጉዳዩ ቅርበት ያላት ኢትዮጵያ ነች። በሁለተኛ ደረጃ እንደገና አውሮፕላኑን ያመረተው ሀገር አሜሪካ ስለሆነ የቦይንግ ሄድኳርተርስ እዛ ስለሆነ የተጠያቂው ሀገር ደግሞ አሜሪካ አለ። ስለዚህ ዋና የክርክሩ ቦታዎች የሚሆኑት እነዚህ ናቸው። ነገር ግን ኢትዮጵያ አየር መንገድ አጓጓዥ እንጂ እሱ የሚጠይቀውም ነገር ዞሮ ዞሮ ወደ ቦይንግ መሄዱ ስለማይቀር በዚህ ጉዳይ የመጨረሻ ኃላፊነት ወይ አልቲሜት ላያቢሊቲ ያለበት ቦይንግ ስለሆነ ክርክሩ በብዛት የሚደረገው በአሜሪካ ሀገር ይሆናል፣ የቦይንግ መስሪያ ቤት ባለበት ማለት ነው። ይሄ የሚሆንበት ምክንያት አንድ የድርጅቱ መስሪያ ቤት እዛ ስለሆነ ለፕሮዳክት ላያቢሊቲ ተጠያቂ ስለሚሆን ኦልሬዲ ፍርድ ቤት ጉዳይን ለማቅረብ ይሄ ሎከስ ስታንዲ ወይም ጁሪስዲክሽን የአሜሪካ ፍርድ ቤቶች ይኖራቸዋል። በሁለተኛ ደረጃ እንደገና በካሳ አከፋፈል ከየትኛውም ዓለም በተሻለ የአሜሪካ ሕዝብ የአሜሪካ ሕግ ለተጎጂዎች የተሻለ ካሳ ስለሚከፍል ለተከራካሪ ወገኖች የተሻለው የሚሆነው የአሜሪካ ሕግና የአሜሪካ የሕግ ስርዓት ነው።
ከወደ ኬንያና ሩዋንዳ የሆኑ የተሳፋሪዎች ቤተሰቦች ከሰሞኑ አሜሪካ ላይ የካሳ ጥያቄ ማቅረባቸውን የተለያዩ መገናኛ ብዙሃን አስተምተዋል። ሁሉም የተሳፋሪ ቤተሰቦች ግን ዩኤስ አሜሪካ ድረስ ዘልቀው ለመሟገት ለዓለም አቀፍ ጉዳዮች ጥብቅና የሚቆሙ ጠበቆችን ለመቅጠር የኢኮኖሚ አቅማቸው አይፈቅድ ይሆናል።
የወጪ ጉዳይና የአቅም ጉዳይ ያልከው በተመለከተ እውነት ነው። በተለይ እንደ አሜሪካ ባሉ ሀገሮች የህግ ክርክር ሲደረግ በጣም ከፍተኛ የሆነ ገንዘብ ወጪ ይደረግበታል። ኢቭን ክርክሩን ለማስኬድ ማለት ነው። የጠበቆች ክፍያ በጣም ከፍተኛ ነው። በሰዓት ነው የሚሰላው። ባለ ኤክስፐርቶች በጉዳዩ ላይ ምስክር የሆኑ ሰዎች እየተከፈላቸው ነው የሚመጡት። ወደዛ መሄድ ሊያስፈልግ ይችላል። የአውሮፕላን ሆቴል ወጪ ራሱ ቀላል አይሆንም። ስለዚህ እውነት ነው ወጪን ያስከትላል። ነገር ግን አሁን እንደዚህ አይነት ትልቅ ክርክር በሚደረግበት ጊዜ በተለይ በምዕራቡ ዓለም የኮንቲንጀንሲ አሬንጅመንት የሚባል አለ። ከተሳካ የሚከፈል ሲሳካ ካሳው ሲከፈል የሚከፈል ክፍያ ከዛ መካፈል ማለት ነው። የተወሰነ ፐርሰንቴጅ እንግዲህ እነዚህ ህግ ፈርሞቹ የሚያስፈልገውን ወጪ በሙሉ ይሸፍናሉ፣ የጠበቃቸውንም ለክርክሩ የሚያስፈልገውንም የመሳሰሉትም። ክርክሩ ሲያልቅ ደግሞ እና ገንዘቡ ካሳው ሲወሰን ከካሳው መጠን ላይ የተወሰነ ፐርሰንት እነሱ ወስደው በስምምነቱ መሰረት ለተጎጂዎቹ ቤተሰቦች ደግሞ ገንዘቡን ይሰጧቸዋል ማለት ነው።
ትናንት አመሻሽ ላይ የተሰማው የቦይንግ ድርጅት ይቅርታ መጠየቅና ኃላፊነት የመውሰድ አዝማሚያ በፍርድ ሂደቱ ላይ የተለየ ውጤት ሊያስከትል እንደሚችል ጠበቃ ገብረ አምላክ አክለው ነግረውናል። በተለይ ደግሞ ሙግቱን ወደ ድርድር የመቀየር አዝማሚያን ያሳያልና
እኔ በጣም ከፍተኛ ነው ብዬ ነው የማስበው። ወደዛም ልመጣ ነበረ። እኔ አሁን ከቦይንግ ጋር የሚደረግ ክርክር በፉል ትራያል በፍርድ ቤት የሚደረግ አይመስለኝም። በሴትልመንት የሚያልቅ ይመስለኛል። በቃ ዞሮ ዞሮ ተረጋግጧል በኤክስፐርቶች አክቹአሊ ጉዳዩ ወደ ኢትዮጵያ ማለት የሚመጣበትም አክቷል። ቀደም ያልኩት አደጋው የደረሰበት ምክንያት ኢትዮጵያ ሆነ ኢትዮጵያ ሊሆን ይችላል ያልነው የማስረጃ ጉዳዩን ኦልሞስት አልቋል። በዚህ በብላክ ቦክሱም በሙሉም በምንም የተገጠመለት ይሄ ኤምካስ የሚባለው ቴክኖሎጂ እሱ ነው መነሻው ተብሎ ጉግል ማን ነው በቦይንግም አድሚት አርጓል ጥፋቱን። ስለዚህ ከዚህ በኋላ ቦይንግ ፍርድ ቤት ሄዶ የሚከራከርበት ምክንያት አለ ብዬም አላስብም።
ለአሜሪካ ድምጽ ራዲዮ ሀብታሙ ስዩም። ኒፕሲ ሀስል ወይም ኤርሚያስ አስግዶም ከሙዚቃ ሙያውን በላይ ተግባሩ በሕይወታቸው ላይ ከፍተኛ ተጽዕኖ እንዳሳደረባቸው ዋሽንግተን ዲሲ ውስጥ በተዘጋጀ የሻማ መብራት ሥነ ሥርዓት ላይ የታደሙ ወጣቶች ተናገሩ። ባለፈው ሳምንት እሁድ ሎስ አንጀለስ ውስጥ በስድስት ጥይት የተገደለው ኤርትራ አሜሪካዊው የሙዚቃ ሰው ኒፕሲ ሀስል በወጣትነቱ ያከናወነው በጎ ተግባር በሚሊዮን ወጣቶች ልብ ውስጥ መልካም ነገር ማሳደሩን በመግለጽ እማኝነታቸውን ሰጥተውለታል። ሰው ከመሆን ውጪ ያሉት ነገሮች ሁሉ ለርሱ ቦታ አልነበራቸውም ብለዋል። ትራምሽት ዋሽንግተን ዲሲ ማልኮልም ኤክስ መናፈሻ ውስጥ የተከናወነውን የሻማ ማብራት ስነ ስርዓት የተከታተለችው ጽዮን ግርማ ተከታዩን ዘገባ አጠናቅራለች።
በመድረክ ስሙ ኒፕሲ ሀስል በሚል የሚጠራው ኤርትራ አሜሪካዊ የሙዚቃ ሰው ኤርሚያስ አስግዶም በሰው እጅ ነፍሱ እንዳለፈ የሎስ አንጀለስ ፖሊስ ካስታወቀበት እሁድ ዕለት አንስቶ በተለያዩ የአሜሪካ ከተሞች ለእርሱ መታሰቢያ የሚሆኑ የሻማ ማብራት ስነ ስርዓት እያከናወኑ ይገኛሉ። ሚሊዮኖች አደባባይ ለሐዘን ወጥተዋል። ትላንት ምሽት ዋሽንግተን ዲሲ በሚገኘው ማልኮም ኤክስ መናፈሻ በተከናወነው ስነ ስርዓት ላይም ብዙ ቁጥር ያላቸው ወጣቶች በቦታው ተገኝተው አስተውሰውታል። በዩናይትድ ስቴትስ የመጀመሪያ ትውልድ የሆኑ የአፍሪካውያን ልጆች በተለይም የዘር ግንዳቸው ከኤርትራና ከኢትዮጵያ የሆኑ በስራው ብዙ አስተምሮናል ብለዋል። ረዴት በፍቃዱ ከነዚህ ውስጥ አንዷ ነች።
ለኛ እድሜ ያሉት በተለይ ልጆች በጣም ኢምፓክት ስለነበረው ጥሩ ኢምፓክት እሱን ለማሳደግና ለማበረታታት ብለን ነው። ዩ ኖ ማራቶን ብሎ ብዙ ጊዜ ሃሽታግ ያደርጉታልና ለዛ ምክንያት ብዙ ጊዜ እንደዚህ ነገር ሲከሰት ዩ ኖ ለትንሽ ጊዜ ብቻ ይለቀስና ይወራና like አቀጥልም ለብዙ ጊዜ ዩ ኖ ሶ አይ ጌስ የኛ ምልክታችን is to have basically the marathon to
ረዴት እንደምትለው ኒፕሲ ከታወቀበት የራፕ ሙዚቃ ስራው በላይ ትልቁን ዋጋ የምትሰጠው በሚኖርበት አካባቢ አብረውት ላደጉት ጓደኞቹና ማህበረሰቡ ላበረከተው በጎ አስተዋጽኦ ነው። በተጨማሪም የርሱን ስራ ከማህበራዊ ሚዲያ ለሚከታተሉ ሁሉ የሚያደርጋቸው አነቃቂ ንግግሮችና ለነዚህ ንግግሮቹ የሚሆኑ ተግባሮቹን ስለሚያከናውን አሁን ላለው ትውልድ ምሳሌ ነበር ትላለች። ይህንንም ሁሉም ከቤተሰብ ጀምሮ ሊከተለው ይገባል ባይነች።
እኔ ብዙም ራፑን አላዳምጥም ነበር ላይክ አዳምጣለሁ ግን ዩ ኖ ከመጀመሪያው ጀምሮ ላይክ እንደታወቀ ጊዜ አዳምጨው አላቅም ነበር። በደንብ የሚታወቁት ዘፈኖች ብቻ ነበር ማዳምጠው። በዛ ላይ ዩ ኖ ኤርትራዊ ስለሆነ ራሱ ዩ ኖ ወር ስቲል ዘ ሴም ብላድ ቢዬ በደንብ ከታተለው ነበር ዩ ኖ ቢካዝ ሶሻል ሚዲያ ላይ ምናምን በጣም ይወጣል ዩ ኖ በሀበሻነታችን እና ብዙ ነገሮች የሚያረጋውን የሚያሳልፈውን ነገር ከተከታተለና ላይክ ጥሩ ነገር ለብላክ ኮሚኒቲ የሚያደርገውን ለባክ ኢን ኤርትራ በአምባሳደርነታችን የሚያደርገውን ነገር እና ጥሩ ነገር እየሰራ ነበረ። ስለዚህ በዛ በደንብ ከታተለ ነበረ።
ረዴት ቤተሰቦቿ ኢትዮጵያውያን ናቸው። እንደተናገረችው የኒፕሲ በአባቱ ኤርትራዊ በመሆኑ በደም አንድ ነን የሚል ስሜት ስለነበረኝ እከታተለው ነበር። ከዛ በተጨማሪ ደግሞ ለጥቁር አሜሪካውያን የሚያደርገው እንደዚሁም ወደ ኤርትራ ተመልሶ ልጆችን ለመርዳት በሚያደርገው አስተዋጽኦ በጣም ደስተኛ ነበርኩኝ። ሙዚቃውን በማዳመጥ የሱ ተከታይ ባልሆን እንኳን በማህበራዊ ሚዲያ በሚያደርገውና ለመገናኛ ብዙሃን በሚሰጣቸው አስተያየቶች እከተለው ነበር። በህይወቱ በማለፉ ባዝንም ይህን ለማስቀጠል ደግሞ እያንዳንዱ ከቤተሰቦች ከአባት ከናት ጀምሮ ምሳሌ አራያ ሊሆኑን ይገባል ብላለች። ያይኔና ሱራፌል የተባሉ ሌሎች ወጣቶች እነሱ የሀበሻ ማህበረሰብ የሚሉት ኤርትራና ኢትዮጵያውያን ማህበረሰብ ትክክለኛ ነገር እንዲያደርጉ ሲመክር ቆይቷል ሲሉ በበጎ አስተውሱታል።
እኔ በሰላም ነው ሞር ያደነኩኝ ሙዚቃውን በደም አላቀም በደምራለሁ ግን ሞር ያደነኩኝ በሰላም ነው ያወቁትና በሀበሻው ነው ራስ መሆኑን ያወቁትና እንደዛ ደስ ብሎኛል ያረጋው ነገር
ሀበሻ በመሆኑ ብቻ ሳይሆን you know as the other metal he did a lot of things you know like what makes him different is like a soul like Kailo Sharapa he tries to give back to the community like solo merdat solo lamagez no and to like you know
እነዚህ ሁለት እድሜያቸው በሃያዎች ውስጥ የሚገመቱ ወጣቶች የሙዚቃው አድናቂዎቹ አይደለም ምክንያቱም ሁሉንም ሙዚቃዎች አንሰማቸውም ነገር ግን በጎ ተግባሩ ለማህበረሰቡ የሚያደርገው አስተዋጽኦ እንድንከተለው አድርጎናል ይላሉ። ሌላዋ ሲትራ ከሊፋ የለውጥ አራማጅ ነው። ይህን የለውጥ አራማጅነቱን የምትመዝንበት ኢትዮጵያዊ፣ ኤርትራዊ፣ አፍሪካዊ፣ አሜሪካዊ አይልም። ለሱ ሰው ሁሉም እኩል ነው ሰው ነው ስለዚህ ነው የምከተለው አሁን የሱን መንገድ ለመከተል ደግሞ እኛም ሰው ሁሉ ሰው ነው ብለን እንድናምን ይገባል ትላለች።
መከፋፈል በጣም ማይሆነውና በጣም መጥፎ ነገር ነው because ኤርትራዊ ነው ኢትዮጵያዊ ነው any eastern western north south ነው to be honest ሰው ሰው ነው ከአንድ መሬት ነው የተፈጠረው ሞታችን አንድ ነው።
እነዚህ አማርኛና እንግሊዘኛ እየቀላቀሉ የሚናገሩ ወጣቶች ሰው ሰው ነው በመከፋፈል ላይ ከመናተኩር ይልቅ ለምን ወደ ኋላ ተመልሰን ማህበረሰባችንን አንደረዳም ማህበረሰባችንን አናክዝም ይላሉ። ይሄን ደግሞ ያገኘነው ከኒፕሲ ሃስል ነው ይላሉ። ከ33 አመታት በፊት በሎስ አንጀለስ ከተማ የተወለደው ኤርሚያስ ለግራሚ እጩነት ባበቃው የራፕ የሙዚቃ ስልት እንዲሁም ለማህበረሰቡ ጠቀሜታ ባላቸው የበጎ አድራጎትና የንግድ እንቅስቃሴዎች ይታወቃል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። ወደ ተከታዩ ዘገባችን እንለፍ። አሜሪካ የኢትዮጵያን የጤና ዘርፍ ለማገዝ ከከፈተቻቸው መርሃ ግብሮች አንዱ የሆነው የሰው ሀብት ልማት በጤናው ዘርፍ መርሃ ግብር ከ7 አመታት በኋላ በዚህ አመት ይጠናቀቃል። መልስካቸው አማሃ በታደመበት የመርሃ ግብሩን መጠናቀቅ በማስመልከት በተሰናዳ ስነ ስርዓት ላይ መርሃ ግብሩ ያስገኛቸው ስኬቶች ተዘክረዋል። ከስኬቶቹ መካከል አንዱ ከ50,000 በላይ የጤና ባለሙያዎች እንዲሰለጥኑ ማደረጉ ነው። በዩናይትድ ስቴትስ ዓለም አቀፍ ተራድኦ USAID በኢትዮጵያ ኃላፊ ሌስሊ ሪድ የመርሃ ግብሩ ፋይዳ ላቅ ያለ እንደሆነ የማይለካ ነው ይላሉ።
Investing in building a skilled workforce for a stronger health system results in positive, measurable impact.
ለጠንካራ የጤና አገልግሎት ስርዓት የበቃ የሰው ኃይል ለመገንባት መዋለ ነዋይን ማፍሰስ በሚለኩ አዎንታዊ ውጤቶች ይገለጻል። 50,000 ብቃት ያላቸውን የጤና ባለሙያዎች ማፍራት ለዚህ አንዱ ምሳሌ ነው። ከዚህም በላይ በቁጥር ወይም በሌላ መለኪያ ሊገለጹ በማይቻሉ አዎንታዊ ውጤቶችም የሚታዩ ይሆናሉ። ለምሳሌ በተዋጣለት እንክብካቤ በሙሉ ጤንነት የተወለደ ልጃቸውን ለመጀመሪያ ጊዜ በአይናቸው የሚያዩ ወላጆች የሚሰማቸውን ደስታ ማን ሊለካው ይችላል?
የፕሮጀክቱ ዳይሬክተር ዶክተር ዳምጠው ወለማርያም በበኩላቸው ለቪኦኤ በሰጡት ቃለ ምልልስ እንደሚያብራሩት ፕሮጀክቱ 4 ቁልፍ ዓላማዎችን ይዞ ሲሰራ ቆይቷል። ከነዚህም መካከል አንዱ የአመራር አቅምን ማጎልበት መሆኑንና ከፌደራል ጤና ጥበቃ ጀምሮ እስከ ወረዳ ድረስ የሚገኘውን አመራር በውቀትና በክህሎት ማብቃት ነው ብለዋል። የጤና ባለሙያን ቁጥር ጥራትን ሳይዘነጉ ከፍ ማድረግ ደግሞ ሌላው ዓላማ ነው ይላሉ ዶክተር ዳምጠው ወልደማርያም።
አጥጋቢ አገልግሎት ለመስጠት 1000 ህዝብ ባለበት አገር 2.3 ዶክተሮች፣ ነርሶችና ሚድዋይፎች ያስፈልጋሉ። ምን
ያለምት ማለት ነው ሚድዋይፍ?
አሜድ አትከክለኛ ሰው ሚድዋይፍ ነው።
ማዋላጅ ምን ተተናል?
ተተናል እና 2.3 ለ1000 ህዝብ ያስፈልጋል። ይሄም የሳብሳሃራን አፍሪካ ስታንዳርድ ነው። የኛ አገር ስታቲስቲክ ደግሞ እዛ ለመድረስ ገና በጣም ብዙ ርቀት ይቀረናል። ስለዚህ በዚህ ፕሮጀክት የጤና ባለሙያውን በተለይም የሚድዋይፎችን፣ የአንስቴቲስቶችን፣ የሄልዝ ኤክስቴንሽን ወርከሮችን እና ስፔሻላይዝ ነርሶችን እና የሌሎችንም ቁጥር መጨመር ነው። ወደ 38-39,000 የጤና ባለሙያ ቁጥር ለመጨመር ታቅዶ ወደ 49,000 የጤና ባለሙያ እንዲመረቅ ተችሏል። እነዚህ በሰባት አመት ይሄ እጅግ በጣም ትልቅ ግኝት ነው።
የተገኘው ውጤት የሚመሰገን ቢሆንም የጤናው ዘርፍ ከሚፈልገው የባለሙያ ቁጥርና ጥራት አኳያ ግን አሁንም በእጅጉ ብርቱና ብዙ ስራ እንደሚጠይቅ ዶክተር ዳምጠው ያብራራሉ።
የጤና ባለሙያ ቁጥር ጨምሯል። ለኢትዮጵያ በቂ ነው? በቂ አይደለም። በምንም የክትባት መርሃ ግብር በተሳካ ሁኔታ ለመስጠት 1000 ህዝብ ካለ 2.3 ዶክተር ነርሶች እና ሜድዋይፎች ያስፈልጋል። እኛ አሁን 0.8 ላይ ነው ያለን። ይሄ እንግዲህ ደግሞ የቆየ ሪኮመንዴሽን ነው የነበረው የዓለም ጤና ጥበቃ ድርጅት። አሁን የኤስዲጂ ኢራ ስለሆነ የሳስቴነብል ዴቨሎፕመንት ጎል አይ መኖር ያለበት የሰው የባለሙያ ቁጥር ከ2.3 ወደ 4.45 ከፍ ብል አጥጋቢ የጤና አገልግሎት መስጠት ይቻላል ለምን እምነት ስላለ። ስለዚህ የጤና ባለሙያ ቁጥር እንዲጨምር መንግስት በጣም መስራት ይኖርበታል። አጋር ድርጅቶች ላይክ ባይላተራል መልቲላተራል ሌሎችም መደገፍ ይኖርባቸዋል።
የዚህ ፕሮጀክት ድሜ በዚህ ቢተናከክም በተለያየ መልኩና የግዝ የሰደዳ የሚከተል መሆኑ ታውቋል። በአዲስ አበባ የሚገኘው የአሜሪካ ኤምባሲ ባወጣው መግለጫ ዩኤስ አሜሪካ በጤናው ዘርፍ ለኢትዮጵያ ከፍተኛውን ድጋፍ የምትሰጥ አገር ናት ብሏል። ላለፉት 5 አመታት ለልማትና ለሰብአዊ እርዳታ 4 ቢሊዮን የአሜሪካ ዶላር ድጋፍ መስጠቷን መግለጫው ይፋ አድርጓል። መለስካቸው አማሃ ለአሜሪካ ድምጽ ሬዲዮ ከአዲስ አበባ።
እኔ አንተው ሰው ሰምና ወርቅ ያንተው ቅኝ ያንተው ደሃ ሰበለም ያንተ ልጅ ወዝ መስታወት በላለ በደሃ
አድማጮች እንግዲህ የዛሬ የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል።
በፌስቡክ @ቪኦኤ አምሃሪክ በትዊተርም እንዲሁ #ጋቢናቪኦኤ በመጠቀም አስተያየታችሁን አድርሱ።
በሰላም በጤና ያገናኛል። ስናስተናግዳችሁ ያመሸነው ጽዮን ግርማና
ሀብታሙ ስዩም ነበር። ዝግጅታችንን ሲያቀናብርልን የቆየው ሞክቢል ያበሩ።
ጉዟችሁ የሰመረ ይሁን ያልን በጀመር ነው ሙዚቃ እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ።
Jabai garamek matabane satar hangetare jabai yarmat bishabai menasas bati ho I'm done.